ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ታህሳስ 28 2012 ዓመተ ምህረት ዝግጅታችን ጀመረ። እንኳን ለብርሃነ ልደቱ አደረሳችሁ። ክቡራትና ክቡራን ክርስቲያን ምእመናን፣
የዛሬው በዓል ትልቅ ነገር የሚነግረን መድኃኒታችን ኢየሱስ ክርስቶስ በቤተልሔም በተወለደ ጊዜ እኛ ኢትዮጵያውያን የዛሬ 2000 ዘመን በቤተልሔም ተገኝተን ለተወለደው ሕፃን የሰገድን፣ መብዓ ያቀረብን፣ ወርቅ ያቀረብን፣ ዕጣን ያቀረብን፣ ከርቤ ያቀረብን እኛ ኢትዮጵያውያን ነን።
የአባቶች ቡራኬ እንዲሁም የገና ምሽት ዝግጅቶችን ይዘንላችኋል። ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ለዜናው ቆንጅታ እያብራኛለች፣ አርዕስተ ዜናውን ታሰማናለች።
ጤና ይስጥልኝ፣ እንደምናመሻችሁ። እንኳን ለብርሃነ ልደቱ አደረሳችሁ። ለምሽቱ ካሉን ዜናዎች መካከል ዩናይትድ ስቴትስ ባለፈው እሁድ ሕይወት ያጠፋ ጥቃት በአልሸባብ ወደ ደረሰበት ወደ ኬንያው የጦር ሰፈር ተጨማሪ ኃይል ልካለች። አልሸባብ እዚያው ኬንያ ጋሪሳ አውራጃ ጥቃት አድርሶ 4 ተማሪዎችን ገድሏል። የቴሌኮሙኒኬሽን መገናኛ ማማም ሊያፈነዳ ነበር ተብሏል። ኢራን ውስጥ በዩናይትድ ስቴትስ ጥቃት ለተገደሉት ለጀነራሉ ቃሲም ሱሊማኒ በትውልድ ከተማቸው በተከናወነ የሽኝት ስነ ስርዓት ላይ ወደ 40 የሚጠጉ ሰዎች ተረጋግጠው ሞቱ፣ ብዙዎች ቆስለዋል የሚሉትና ሌሎችም አሉን።
አመሰግናለሁ ቆንጅት። ዝግጅቶቻችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። ደሳለኝ መኮንን ስርጭቱን ይመራል። ጆ ጊል ቴክኒሻኑ ነው። በስቱዲዮ መሳሪያዎች ላይ አለ። አሁን የሰዓቱን ዋና ዋና የዓለም ዜና ከቆንጅት።
ባለፈው እሁድ በሶማሊያው ጽንፈኛ ታጣቂ ቡድን አልሸባብ የደረሰውን ጥቃት ተከትሎ ዩናይትድ ስቴትስ በዚያች ሀገር ወደሚገኘው የጦር ሰፈር ተጨማሪ ኃይል ልካለች። የዩናይትድ ስቴትስ የአፍሪካ ሰራዊት እዝ አፍሪኮም ትናንት ባወጣው መግለጫ የምስራቅ አፍሪካ ፍጥኖ ደራሽ ኃይል የደህንነት ጥበቃውን ለማጠናከር ማንደበይ አውሮፕላን ማረፊያ ገብቷል ብሏል። አልሸባብ ያደረሰው ጥቃት ከኢራን ጋር የሚያገናኘው አንዳችም ምልክት የለም ብሏል አፍሪኮም። የኬንያና የዩናይትድ ስቴትስ ጸረ ሽብርተኛ ኃይሎች በሚገለገሉበት በማንዳቤይ አውሮፕላን ማረፊያው ላይ እሁድ ዕለት የአልሸባብ ታጣቂዎች ባደረሱት ጥቃት 3 የዩናይትድ ስቴትስ የመከላከያ አባላት ተገድለዋል። አንዲት የሺካጎ ከተማ ነዋሪ ልጃቸው ሄንሪ ሜይፊልድ የተባለ ከተገደሉት መሃል አንዱ እንደሆነ ገልጸዋል። የዩናይትድ ስቴትስ የጦር ኃይል የግድያውን ሰለባዎች ማንነት ይፋ አላደረገም። የኬንያ የመከላከያ ኃይሎች ባወጡት መግለጫ 5 አጥቂዎች ተገድለዋል ብለዋል። በሌላ ዜና ከሶማሊያ ጋር በሚያዋስነው የኬንያ ጋሪሳ አውራጃ ተጠርጣሪ የአልሸባብ ሽብርተኞች ጥቃት አድርሰው ቢያንስ 4 ኬንያውያን ተማሪዎችን ሲገሉ ሌሎች 4 ደግሞ አቁስለዋል። የኬንያ የጦር ሰራዊት 2 አጥቂዎች የቴሌኮሙኒኬሽን መገናኛ ማማ ሊያፈነዱ ሲሉ ገለናቸዋል ብለዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በዩናይትድ ስቴትስ የድሮን ጥቃት በተገደሉት የኢራኑ ወታደራዊ አዛዥ ቃሲም ሱሌማኒ ዛሬ ማክሰኞ በተከናወነው የሽኝት ስነ ስርዓት ላይ ቢያንስ 40 የሚሆኑ ሰዎች በሰው ብዛትና በመተፋፈግ ተረጋግጠው መሞታቸውንና ሌሎች ከ200 በላይ መጎዳታቸውን የኢራን መንግስት የዜና ማሰራጫዎች ዘግበዋል። በጀነራሉ የትውልድ ከተማ ኬርማን ውስጥ የቀብር ስነ ስርዓታቸው ከመፈጸሙ በፊት አክብሮታቸውን ለመግለጽ በብዙ 10 ሺዎች የሚቆጠሩ ሰዎች ተገኝተው እንደነበረ ነው የተገለጸው። ቀደም ብሎ ተመሳሳይ ስነ ስርዓቶች ቴህራን ኮም እና አልቫዝ የተባሉ ከተሞች ውስጥ ተካሂዷል። የዛሬውን አደጋ ተከትሎ ታዲያ የጀነራሉ ቀብር ለሌላ ጊዜ እንደተላለፈ ነው ዘገባዎቹ የጠቆሙት። ብዙዎች ለቀስተኞች በዩናይትድ ስቴትስ ላይ የበቀል እርምጃ መወሰድ አለበት፣ መስማማት እጅ መስጠት የለም መበቀል ነው ያሉ በጩኸት መፈክሮች ሲያሰሙ ቆይተዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ በአሁን ወቅት ዓለም በመቶ ዓመቱ ታይቶ በማያውቅ ደረጃ የተጋጋለ ውጥረት ውስጥ ትገኛለች ሲሉ አስጠነቀቁ። ከባድ መዘዝ የሚያስከትሉ ያልተጠበቁ ውሳኔዎችን የሚወስዱ ሀገሮች እየተበራከቱ መጥተዋል ያሉት ዋና ጸሐፊው የሚሻለው ግን ተቆጥቦ ወደ ንግግር መመለስ ነው ሲሉ አሳስበዋል። ኒውክሌር መሳሪያዎች እንዳይስፋፉ መከላከል መቻሉን እንኳን እርግጠኛ ልንሆን የማንችልበት ቦታ ላይ ደርሰናል ነው ያሉት ዋና ጸሐፊው። ዋና ጸሐፊው ዩናይትድ ስቴትስ ከፍተኛውን የኢራን ወታደራዊ አዛዥ መግደሏን ተከትሎ በሁለቱ ሀገሮች መካከል ያለውን ሁኔታ በቀጥታ ባይጠቅሱም ጉዳዩ እጅጉን እንዳሳሰባቸው ግልጽ አድርገዋል።
I've been following the recent rise in global tensions with great concern. I'm in constant contact with
በአሁን ወቅት በአለም ዙሪያ ያሉትን ውጥረቶች በቅርበት እየተከታተልኩ ነኝ። በአለም ዙሪያ ካሉ ዋና ዋና መሪዎችም ጋር እየተነጋገርኩ ነው። መልእክቴ ቀላልና ግልጽ ነው። ውጥረት ማባባስ ይቁም። በተቻላችሁ መጠን ተቆጠቡና ወደ ንግግር ተመለሱ። ዓለም አቀፍ ትብብር ይታደስ።
የተባበሩት መንግስታት ድርጅቱ ዋና ጸሐፊ እንደ አውሮፓውያን አቆጣጠር በ2015 የኢራንን የኒውክሌር መርሃ ግብር በተመለከተ የተደረሰው ውል ጠንካራ ደጋፊ ናቸው። ተፈራራሚዎቹ ወገኖች ውሉን እንዲያከብሩም ሲያሳስቡ ቆይተዋል። ይህ በዚህ እንዳለ በፓሪስ በተባበሩት መንግስታት ድርጅት የሳይንስና የባህል ድርጅት ዩኔስኮ የኢራን አምባሳደር ዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ የኢራን ጀነራል ቃሲም ሱሊማኒን መገደል ለመበቀል ዋሽንግተን ላይ ጥቃት ብትሰነዝር ኢራን ውስጥ ያሉ ኢላማዎች፣ ባህላዊ ቅርሳ ቅርስ ስፍራዎችንም ጨምሮ እንመታለን ሲሉ መዛታቸውን አስመልክቶ ከድርጅቱ ዋና ዳይሬክተር ጋር ተነጋግረዋል። የዩኔስኮ ዋና ዳይሬክተር እንዲህ ያለው አድራጎት ዓለም አቀፍ ድንጋጌዎችን እንዲሁም ባህላዊ ቅርሶችን ማውደምን በማውገዝ በአውሮፓውያን 2017 በድርጅቱ የጸጥታ ምክር ቤት የተላለፈውን ውሳኔ የሚጥስ ነው ሲሉ አጥብቀው አስገንዝበዋል። በሌላ ዜና ዩናይትድ ስቴትስ ከኢራን ወታደሮቿን እንደማታስወጣ የመከላከያ ሚኒስትሩ ማርክ ኤስፐር አስታውቀዋል። ከፍተኛው የዩናይትድ ስቴትስ የጦር ኃይሎች አዛዥም ወታደሮቻችን ይወጣሉ የሚል ያመለከተ የመሰለ በከፍተኛ ወታደራዊ መኮንን የወጣው ደብዳቤ ከቃላት አጠቃቀም ችግር የተፈጠረ ስህተት ነው ሲሉ አስረድተዋል። ኢራቅን ለቀን እንወጣለን ከሚል ውሳኔ ፈጽሞ አልተደረሰም። እንወጣለን የሚል ውሳኔም የለም። የመልቀቅ እቅድም አላወጣንም ብለዋል። ኢራቅ ውስጥ ከሚገኙ የዩናይትድ ስቴትስ ኃይሎች አዛዥ ለኢራቅ መንግስት የተላከ ደብዳቤ ትናንትና በትዊተር መገናኛዎች ላይ ሲዘዋወር ቆይቷል። አዛዡ በደብዳቤያቸው ኢራቅ ወታደሮቻችንን እንድናስወጣ ለማዘዝ ያደረገችውን ውሳኔ ዩናይትድ ስቴትስ ታከብራለች ይላል። በቀጣዮቹ ቀናትና ሳምንታት ወታደሮቻችንን ለቀጣይ እንቅስቃሴ ለማዘጋጀት የማዘዋወር ስራ እንጀምራለን ይላል የጀነራሉ ደብዳቤ። የጦር ኃይሎች የታማዦር ሹሙ ጀነራል ማርክ ሚሊ ትናንት ለጋዜጠኞች በሰጡት ቃል ደብዳቤው ለኢራቃውያኑ አጋሮቻችን ሐሳባቸው እንዲሰጡበትና አጻጻፉን ወይም ቋንቋውን ለማቀናጀት የተዘጋጀ ረቂቅ እንጂ ሌላ አይደለም ሲሉ አስረድተዋል። የቀድሞ የዩናይትድ ስቴትስ የብሔራዊ ጸጥታ አማካሪ ጆን ቦልተን በፕሬዝደንት ዶናልድ ትራምፕ ላይ በተወካዮች ምክር ቤት የቀረቡባቸውን ክሶች በሚያደምጠው የመወሰኛው ምክር ቤት የምስክርነት ቃል እንድሰጥ ከተጠራው እቀርባለሁ ሲሉ አስታወቁ። ቦልተን ይህም በማለታቸው ዲሞክራቶች ሚስተር ትራምፕ ዩክሬንን ለራሳቸው ጥቅም ሲሉ በተቀናቃኛቸው ላይ ምርመራ እንድትከፍት አድርገዋል በተባለው ጥረት ዙሪያ ከውስጥ አዋቂ ቁልፍ ሊሆን የሚችል የምስክርነት ቃል ለማግኘት ይረዳቸዋል ተብሏል። በሴኔቱ ከፍተኛው ዲሞክራት ሴኔተር ቸክ ሹመር በችሎቱ ፊት ቃላቸውን እንዲሰጡ መጠራት አለባቸው ካሏቸው አራት የፕሬዝዳንት ትራምፕ ረዳቶች መካከል አንዱ ጆን ቦልተን ናቸው። ይሁን እንጂ የመወሰኛውን የክስ ሰሚ ችሎት አካሄድ እቅድ ከሚስተር ትራምፕ የዋይት ሀውስ ጠበቆች ጋር በቅንጅት እያዘጋጁ ያሉት የመወሰኛው የብዙሃኑ ሪፐብሊካኖች መሪ ሚች መኮነል ምስክር መጥራት አያስፈልግም የሚል አቋም ይዘው ቆይተዋል። ቸክ ሹመር እንዴታ መጠራት አለባቸው እንጂ ሲሉ አጥብቀው ተቃውሟቸውን አሰምተዋል።
Yes, is the president's case so weak that none of the president's men can defend him under oath?
እንዴ ከፕሬዝዳንቱ ሰዎች አንዳቸውም ቀርበው ቃለ መሐላ ፈጽመው ሊመሰክሩላቸው የማይችሉት ጉዳያቸው ያን ያህል መናኛ ወይም ክርክሩ ስለማይዋጣቸው ነው? ያንን ነው እኛ የምንጠይቀው።
ፕሬዝዳንቱ የተከሰሱበትን ጥፋት ፈጽመዋልና ከስልጣን ይነሱ ብለው ፍርድ ለመስጠት ከመወሰኛ ምክር ቤቱ 100 አባላት የሁለት ሶስተኛው አብላጫ ድምጽ ያስፈልጋል። ያም ማለት 47ቱም ዲሞክራቶች በሙሉ ጥፋተኛ ናቸው ብለው ቢፈርዱ ቢያንስ ተጨማሪ 20 ሪፐብሊካን ሴኔተሮች ድምጽ ሊያስፈልግ ነው። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። The
Voice of America. አመሰግናለሁ ቆንጂት ለዜናው። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትዝ በ25 ሜትር ባንድ በ1240 ኪሎ ሄርትዝ በ31 ሜትር ባንድ በ9485 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ታህሳስ 28 2012 ዓመተ ምህረት የለተገና ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አማሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። በምሽቱ የዕለተ ገና ጣዕመ ዜማዎችንና ሌሎችን በርከት ያሉ ዝግጅቶች ከአባቶች ቡራኬ ጋር አቀናጅተን እናቀርብላችኋለን። አብራችሁን አምሹ ክቡራትና ክቡራን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ጠቅላይ ሚኒስትር አብይ አህመድ በደቡብ ኦሮሚያ ዞኖች ከጉጂና ከቦረና ነዋሪዎች ጋር ትናንት ተወያይተዋል፣ ለሰው ጥያቄዎችም መልስ ሰጥተዋል። ገልሞ ዳዊት ዝርዝሩን ይዟል።
ጠቅላይ ሚኒስትር አብይ አህመድና የኦሮሚያ ክልላዊ መንግስት ምክትል ፕሬዝዳንት አቶ ሽመልስ አብዲሳ ትናንት በጉጂና ቦረና ዞኖች ባደረጉት ጉብኝት በያበለው ከተማው ይትካካይዱ በኋላ ነዋሪዎችና የዞን አስተዳደር ኃላፊዎች ጥያቄዎች አቀርበውላቸዋል። አቶ አጂ አብዱላይ የውይይቱ ተሳታፊ ነበሩ።
ኩማኒ ጋፊን ኒ ካፍ ጉዶኒ ጋፊ ጎዱ ጉዲን ቦራኒ
ባህሉ ካነሳቸው ጥያቄዎች አንዱ የነገሌ ቦረና ጉዳይ ነው። ነገሌ ቦረናን መንግስት እንደ ምስራቅ ቦረና ዞን እንዲያቋቁምልን ተሳታፊዎች ጠይቀዋል። በሁለተኛ ደረጃ የተነሳው ደግሞ የቦረና ዞን ወሰን ጉዳይ ነው። የሞያሌን ጉዳይም መንግስት እንዲፈታልን እንፈልጋለን ሲሉ ነዋሪዎች ጠይቀዋል። ህዝቡ ያቀረበው ሌላ ጥያቄ ለአመታት የተጓተተው የቦረና ዞን የመጠጥዋ ፕሮጀክት ጉዳይ ነው። ጠቅላይ ሚኒስትሩ መልስ ያገኛል ብለዋል። እንዲሁም ኩቢ ጩራ ላይ ሊገነባ የታቀደው ገልማ አባገዳ ጉዳይ ተነስቶ ጠቅላይ ሚኒስትሩ ከመጽሐፋቸው ሽያጭ በሚገኝ ገንዘብ ሊደጉሙት ቃል ገብተዋል።
ሀጂ አብዱላሂ የተሳታፊዎች ጥያቄ በመሰረት ለማዙሪያ ያጠነጠነ ነው ሲሉም አክለው ተናግረዋል። ከዲሉላ እስከ ሶሎሎ አዲስ መንገድ እንዲሰራላቸው እንዲሁም ቃል በተገባው መሰረት የቦርና ዞን አየር ማረፊያ እንዲገነባም ነዋሪዎች ጠቅላይ ሚኒስትር አብይን ጠይቀዋቸዋል። አቶ ጉዮ ገልገሎ የቦርና ዞን አስተዳዳሪ ናቸው። ከድንበር ጋር በተያያዘ ጥያቄ መንግስት ያከባቢውን ነዋሪ ተጠቃሚ በሚያደርግ መልኩ እቅድ አውጥቶ ተግባር ላይ ያዋለ መሆኑን ጠቅላይ ሚኒስትር አብይ መልሰዋል ብለዋል።
ድሬን ቡፈት ያራሲ
የክልሉ ፕሬዚዳንት አስጀምረውት የነበረው ቦረና ውስጥ ሊገነባ የታቀደው አይሮፕላን ጣቢያ ስራ እንደሚቀጥል ተነግሯል። ሌላው የተነሳ ጉዳይ በጣም የተጓተተው የቦረና የመጠጥ ውሃ መረብ ፕሮጀክት ነው። የፕሮጀክቱ መጓተት መንግስትንም እያሳሰበው መሆኑንና ለሥራው የሚያስፈልገውን ገንዘብ እያፈላለጉ መሆናቸውን ጠቅላይ ሚኒስትሩ ገልጸዋል። ጉዳዩ መንገድ እንዲይዝም በቅርቡ ከውሃና ኢነርጂ ሚኒስቴር ኃላፊዎች መጥተው እክል ናቸው የሚባሉ ጉዳዮችን ፌደራል መንግስቱ በቅርበት እንዲከታተል መመሪያ ሰጥተዋል።
ነገሌ ቦርና የገዳ ስርዓት የሚከወንበት ቦታ ወደ ቦርና ተመልሶ ዞኑ በሁለት እንዲከፈልና መልካም አስተዳደር ይመሰረትልን ሲል ህዝቡ ላቀረበው ጥያቄ ጠቅላይ ሚኒስትሩ መንግስት ሁኔታውን አጥንቶ ምላሽ ይሰጥበታል ብለዋል። ሌላው በያበለው ውይይት ያከባቢው ነዋሪ ያነሱት የኦሮሞ ህዝብ በኬንያ ድንበር አልፎም ስለሚኖር መንግስት በሁለቱ ሀገር የሚኖሩትን ህዝቦች በይበልጥ የሚያገናኝ ፖሊሲ አውጥቶ መስራት አለበት የሚል ነው። ጠቅላይ ሚኒስትር አብይም ኬንያና ኢትዮጵያ መልካም ጉርብትና ያላቸው ሀገሮች መሆናቸውን ካነሱ በኋላ መንግስት የድንበር አካባቢ ነዋሪዎች በንግድና ኢኮኖሚ እንቅስቃሴ የሚተሳሰሩበት መንገድ ያበጃል ብለዋል። በቀጣይም ትላንት ከሰዓት በኋላ ጠቅላይ ሚኒስትር አብይ ምዕራብ ጉጂ ዞን በቡላይውራ ከተማ ከነዋሪዎች ጋር ተገናኝተው ምክክር አድርገዋል። ነዋሪዎች የመሰረተ ልማት ችግር በተለይ የመንገድ የመብራትና የመጠጥ ውሃ ችግር እንዳለባቸው እንዲሁም የአካባቢው ጸጥታ አሳሳቢ መሆኑን ለጠቅላይ ሚኒስትር አንስተዋል። ጠቅላይ ሚኒስትር አብይ ሲመልሱም መንግስት በአቀራቀብ በዚህ አመት ሊገነባ ካቀዳቸው ትላልቅ የመንገድ ፕሮጀክቶች ሁለቱ በጉጂ ዞኖች የሚከወኑ መሆናቸውን ተናግረው ለሰላሙ ግን የአካባቢው ነዋሪ ድርሻውን መወጣት አለበት ብለዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። ገልሞን አመሰግናለሁ ለዘገባው። የትንታኔው መጽሔት ይቀጥላል። ሁሉንም ዜጋ በእኩልነት ልታኖር የምትችል አዲስ ሀገር ለመፍጠር ትልቅ እርምጃ እየተራመድን እንገኛለን ብለዋል የኦሮሞ ፌዴራላዊ ኮንግረስ ሊቀመንበር። በመጪው ዓመት ለሁሉም ህዝቦች በእኩልነት የሚቆም መንግስት ይመሰረታል የሚል ተስፋ ደግሞ ተቀዳሚ ምክትል ሊቀመንበሩ ሰንቀዋል። መለስካቸው ማዝርዝሩን ይዟል።
በተለምዶ ሜክሲኮ አደባባይ እየተባለ በሚጠራው መሃል አዲስ አበባ አካባቢ የኦሮሞ ፌዴራላዊ ኮንግሬስ አዲሱን ጽህፈት ቤት ሲከፍት የፓርቲው ሊቀመንበር ፕሮፌሰር መረራ ጉዲና የኦሮሞ ህዝብና የኦፌኮን የትግል ታሪክ በግል ትዝታቸው እያዋዙ ባጭሩ ካቀረቡ በኋላ ይህ ትግል ዛሬ ደርሶበታል ያሉትን ደረጃ አብራርተዋል። የኦሮሞ ህዝብ ትግል ወሳኝ ደረጃ ደርሷል። ድርጅታቸው የኦሮሞ ህዝብም ሆነ የመላ ሀገሪቱ ህዝብ ትግል ማዕከል ሆኖ አዲስ ዴሞክራሲያዊና ሁሉንም ዜጎቿን በእኩልነት ልታኖር የምትችል ሀገር ለመፍጠር እየተራመድ እንገኛለን ብለዋል።
ያሁን ሳይሮ ቀብሶ ሰበቄኛዝ ቀብሶ ሰበቄኛዝ ቀብሶ ሰበቄኛዝ ሀጡ ራሳሌ ያሮት ለቀጨሱን ባገኝ ራይቹ
ቆይ ጊዜው የህዝባችን ትግል ሆነ የዚህ አገር ህዝብ ትግል ማዕከል ሆነን ወንዝ የምንሻገርበት ደረጃ የደረስንበት ሆኗል። የህዝባችንና የዚህን አገር መላ ህዝብ ትግል እንደ አንድ ትልቅ ህዝብ ማዕከል በመሆን ወንዝ እናሻግረዋለን ማለት ነው። የኦሮሞ ህዝብ ከጎናችን ከቆመ፣ የዚህ አገር ህዝብ ከጎናችን ከቆመ አዲስ የዴሞክራሲ ስርዓት የአዲስ ሀገር ስርዓት ሁላችንንም በእኩልነት ልታኖር የምትችል አዲስ ሀገር ለመፍጠር እየተንቀሳቀስን እንገኛለን። ቀደም ሲል በጽህፈት ቤቱ ምረቃ ስነ ስርዓት ላይ የመክፈቻ ንግግር ያደረጉት የፓርቲው ተቀዳሚ ምክትል ሊቀመንበር አቶ በቀለ ገርባ በበኩላቸው እየተቃረበ የሚገኘውን የምርጫ ወቅት በመንተራስ በመጪው ዓመት ሊኖር ይችላል ያሉትን መንግስት ገልጸውታል።
የፊታችን ምርጫ አለ። በሚቀጥለው ዓመት በዚህ ሰዓት የሁሉንም ህዝቦች መብት የሚያስጠብቅ ለፌዴራሊዝም የሚታገል ለሰው ልጆች መብት የሚታገል ለሰው ልጆች መብት በእኩልነት የሚቆም መንግስት ይኖረናል የሚል እምነት አለ። ስለዚህ እዚህ የተገኛችሁ ወንድሞቻችንና እህቶቻችን፣ የትግል አጋሮቻችን፣ እንደዚሁም ደግሞ በመላው አካባቢ በመላው አገሪቱ ያላችሁ ለነጻነትና ለፍትህ የምትታገሉ ህዝቦች ሁሉ ከኛ ጋር እንደምትቆሙ ተስፋ እናደርጋለን። በሚቀጥለው ዓመት ዲሞክራሲያዊት የሁሉንም መብት ያስከበረች ሁሉንም በእኩል የምታይ አገር ይኖረናል፣ መንግስት ይኖረናል የሚል ተስፋ አለን።
በዚሁ ስነ ስርዓት ላይ ሲጠበቅ እንደነበረው አቶ ጀዋር መሐመድ የኦሮሞ ፌዴራላዊ ኮንግሬስ የአባልነት ክፍያ 150 ብር በመክፈል መታወቂያቸውን በይፋ ተቀብለዋል። በስነ ስርዓቱ ላይ ተጋባዥ እንግዶችም ንግግር አድርገዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው። ወደ ተከታዩ ዘገባ እናልፋለን። ባህር ዳር ይወስደናል። የባህር ዳር ነዋሪዎች ከተለያዩ የሀገሪቱ አካባቢዎች ባህር ዳር ዩኒቨርሲቲ የሚማሩ ተማሪዎች ገናን አብረዋቸው እንዲያከብሩ እየጋበዙ ናቸው። አስቴር ምስጋናው ነች ይህንን የነገረችን። ያለፈው የአውሮፓ ዓመት ኢትዮጵያ በዓለም አቀፍ መድረኮች የተሻለ ዕውቅና ያገኘችበት ዓመት ነበር ሲሉ ይህንን አዲሱን 2020 ዓመት መጀመር አስመልክቶ አስቴር ያነጋገራቸው የባህር ዳር ከተማ ነዋሪዎች ገልጸዋል። ወደዚያው እንሻገር።
ዓመት በዓልን ከቤተሰብ ከወዳጅና ከዘመድ ጋር ተሰባስቦ ማክበር ለኢትዮጵያውያን ደስታን ይሰጣል። ያ ሳይሆንና የለመዱት ሲቀር ግን የባህር ዳር ዩኒቨርሲቲ ባለፈው ዓመት ያዘጋጀው ባህር ዳርን እንደ ቤት የተሰኘው የማህበረሰብ ትስስር ፕሮግራም የዩኒቨርሲቲ ተማሪዎችን ከከተማው ነዋሪዎች ጋር በማቀራረብ ይህንን የብቸኝነት ስሜት ለመቀየር ያለመ ይመስላል። ተማሪዎች በዓልን ከቤተሰቦቻቸው ጋር ያሳለፉ መስሎ እንዲሰማቸው የሚያደርገው ይህ ፕሮግራም ዘንድሮም ለሁለተኛ ዓመት ቀጥሏል። ባህር ዳርን እንደ ቤት የተሰኘው የማህበረሰብ ትስስር ፕሮግራም አንደኛ ዓመቱን በትላንትናው ዕለት አክብሯል። በዚህ ስነ ስርዓት ላይ ከተገኙት አንዱ አቶ አያሌው አስፋው ተማሪዎችን መጋበዛቸውን ይናገራሉ።
እኔ ሶስት ልጆች ደርሰውኝ ነበር፣ ተናግጃቸዋለሁ ማለት አልችልም። ምስክርነት ቃል ሊሰጡ የሚችሉ እነሱ ናቸው። እኔ አሁን አይደለም ሶስት ተማሪ፣ ሌላም ተማሪ ቢሰጠኝ ያስተናግድ ይችላል። እኔ ተማሪዎች አጋጣሚ አልፎ አልፎ አንዳንድ ክስተት ሊመጣ ይችላል። ያው መፈናቀል፣ ግርግር ይመጣል። ቤተሰብ ሲሄዱ ያናሳል። ወደ ዩኒቨርሲቲ እንዲመለሱ ቤተሰብ መክሮ ሊያደርግ ይችላል። ባለፈው የሆነ ግርግር ነበር። ይሄ ግርግር ሲመጣ እንኳ ከዚህ የተሳሰረው ቤተሰብ ጋር ሂደው ቢውሉ ቢያድሩ ያልፋል። ይሄ ዩኒቨርሲቲ ትልቅ ስራ ሰርቷል። ቀጣይም መበረታታት የሚገባው ነገር ነው የሚል አስተያየት ይሰጣሉ።
በተመሳሳይ ሁኔታ ተማሪዎችን የጋበዙት ወይዘሮ የህዝብ ጥላ ካሳም እንዲህ አይነት ተግባር ባህልን ከማዳበር የዘለለ ትርጉም እንዳለው ያስረዳሉ።
ባህር ዳር እንደ ቤቴ የሚል ፕሮግራም አመታችን ነው ዩኒቨርሲቲው አዘጋጅቶ እያል ሳስተዋውቅ ነበር። የሰላም ሴቶች ፌዴሬሽኖች እዛ ስለነበሩ ለእነሱ ምሳሌ እንዲሆን ብዬ ይሄን ቃሌን ለእነሱ ማሳልፊያለሁ። አሁንም ቢሆን እያንዳንዱ በየቤታችን ወስደን ማብላት ማጠጣቱ ሳይሆን እንደ ጎንደር ተሞክሮ ከአመት በዓል በፊት ልጆቻችን ቢያማችሁ እንድንጠይቃችሁ፣ ቢቸግራችሁ እንድናጋድዳችሁ፣ የሞባይል ካርድ ብታጡ እንድንሞላላችሁ፣ ሳሙና ብታጡ እንድገዛላችሁ፣ በእያንዳንዱ ኗሪ ሰው ልጆቻችንን ብንቀበል እቅፍ ግድፍ አድርገን ልጆቻችንን እንይዛቸዋለን። ማብላት ማጠጣቱ ምንም አይደለም። አሁን ለመጣው ገና ለበዓሉ እኔም እንደ ድርሻዬ አንድ ሁለት ሳልም አቅሜ በፈቀደ ጥሮተኛ ነኝ፣ አምስት ልጅ ልቀበላችሁ ልጆች ላለውኝ የህዝቡ ጥላ ካሳ ከባህር ዳር የሰላም እናት።
በዓሉን ለማክበር በባህር ዳር ከተማ ነዋሪዎች የተጋበዙ ተማሪዎችም አስተያየታቸውን አካፍለዋል።
ሬድዋን ሰይድ ይባላሉ። የሶስተኛ ዓመት የባዮሎጂ ተማሪ ነኝ።
እኛንም ወንድማማች አድርጎናል። ይህ ነገር በእናንተ ስር ስንካተት አምስታችን በጣም ምርጥ ወንድማማቶች ነው የሆነው። ስንሄድ ምን አይነት ነገር ነበር፣ ድባቡ ምን ይመስል ነበር የሚለው አጠር አድርጌ ለመግለጽ እሞክራለሁ። በአጠቃላይ ተማሪዎችን እያሰባሰብኩ ነበር። በእኔ ወደ ሰባ ተማሪ አካባቢ ነበር እኔ ጋር የነበሩት እና እነዛን ተማሪ እየነበር የሱት በኢዳን ፈጥር ረመዳን ነበር ዝግጅቱ እና በሚገርም ሁኔታ ነበር። በእርግጠኝነት ነግራቸዋለሁ፣ እቤታቸው የሚበላ ምግብ ባይኖር እንኳን የሚበላ ፍጥር አለ እና በጣም የሚገርም ነበር። ሀሳብን በዙ ጓጃለሁ። አመሰግናለሁ።
ባህር ዳር እንደ ቤቴ እኛውን ሲጀመር ቤተሰቡ በጣም ጥሩና በማቴሪያል ደረጃ ብቻ ሳይሆን በሞራል ለምሳሌውም ግቢ ውስጥ ሆነን ያልተመቸን ነገሮች ቤተሰብ የሚባል ነገር የለን ያን ችግራችንን ደግሞ ይዘነው ምን ሄደው እዚህ ላሉ ቤተሰቦች ነው የባህር ዳር ህዝብ ምንድነው እንግዳ ተቀባይና እና ፍቅር የሆነ ህዝብ ነው ያለን የባህር ዳር ወጣት እዚህ ባህር ዳር ዩኒቨርሲቲ ብቻ ሳይሆን ሌላ ክልል ላይ መሆን አለበት ምክንያቱም ተማሪዎቻችን ተምረው ትልቅ ደረጃ ላይ እንዲደርሱ የሚሆነው ሁሉም እንግዳ ተቀባይ ቤተሰብ ሲኖረው ትምህርቱን በጥሩ ሁኔታ ተምሮ ትልቅ ደረጃ ላይ ሊደርስ ይችላል ማለት ነው
በፕሮግራሙ ተሳታፊ የነበሩት በባህር ዳር ዩኒቨርሲቲ የግዕዝ መምህር አባ አማን ግሩም ኢትዮጵያዊነት ማለት በእምነት ላይ የተመሰረተ መፈቃቀር ነው አሁን በባህር ዳር እየተመለከተን ያለነው ይህንን ነው ሲሉ ተናግረዋል
እንደራሳችሁን እንደነሱ ሆነን እንጂ ነው የሚለው እና እንደቤተሰብም ሆኜ እንደማምርም ሆኜ አሁን እዚህ ማጥነቅ መስፈልገው ደግሞ እናንተ ቅድም ወላጆችን ተማሪዎቻችን ወላጆችን ስታደም እንደነበረ እኛ ደግሞ ወላጆችን ዚያድ ቤተሰቦችን ወክዬ ጭምር እናንተን እናደንቃለን እናንተን ማጥነቅ ፈልጋለሁ ለምን እኛ ላይ መስታችሁ ባላችሁ ባላችሁ ነው አገራቸው አገራችን ነው ህዝቡ ህዝባችን ነው ብላችሁ አምናችሁ ፈቅዳችሁ ወዳችሁ ወላጆቻችን ናቸው ብላችሁ በእነዚህ ቤተሰቦች መካከል ተገኝታችሁ በዓል ማሳለፍ በእውነቱ ወላጆች ደግሞ አሁን ለልጆቻችሁ ታጨበጭቡ ደስ ይለኛል
ከቅርብ ዓመታት ወዲህ በየዩኒቨርሲቲዎች የሚነሱ ግጭቶች ለወላጆች ስጋት ሆነዋል። ባህር ዳርን እንደ ቤቴ የተሰኘው ፕሮግራም የወላጆችን ጭንቀት ከመቀነሱ ባለፈ የኢትዮጵያዊነት ትስስርን ያጠናክራል ያሉት የዚሁ ሐሳብ አመንጭ የዩኒቨርሲቲው ፕሬዚዳንት ዶክተር ፍሬው ተገኝ ናቸው። ዶክተር ፍሬው ባሳለፉት የትምህርት ዘመንም በሀገር ውስጥም ሆነ በውጭ ሀገር ቤተሰብ እንደነበራቸው ለታዳሚዎች ተሞክሯቸውን አጋርተዋል። ዘንድሮ ገናን በጋራ ለማሳለፍ የተፈቃቀዱ ቤተሰብና ተማሪዎች በዚሁ መድረክ እንዲገናኙ ተደርጓል። ይህንን ተሞክሮ በአማራ ክልል ያሉ ሌሎች ዩኒቨርሲቲዎች እየወሰዱ ሲሆን የጎንደር ዩኒቨርሲቲ በቅርቡ 5000 ተማሪዎችን የቤተሰብ አባል ማድረጉ ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር ለዘገባው መልካም በዓል እንዲሆን እንመኛለን ለሁሉም ወደ ተከታዩ የመጽሔት ርዕስ እናልፋለን ሳልሳይ ወያነ ትግራይ የመጀመሪያ ጉባኤውን አካሂዷል የፓርቲውን መሪዎች መርጧል ፕሮግራሙንም አስጥቋል ሙሉጌታ አጽባሃ ከመቀሌ ዝርዝሩን ይዟል
የትግራይ ጥቅም ትግራይ ላይ መሰረት ባደረገ ሁለንተናዊ ትግል ይረጋገጣል በሚል መሪ ሐሳብ ታሳስ 25 እና 26 2012 ዓ.ም ምረት የሳልሳይ ወያነ ትግራይ የመጀመሪያ ድርጅታዊ ጉባኤ በመቀለ ከተማ ተካሂዷል። በጉባኤው የፓርቲው ፕሮግራምና ህገ ደንብ ጸድቋል። አመራሮችም ተመርጧል። ሁለት ሴቶች የሚገኙባቸው 25 ብሔራዊ አመራር ብለው የሰየሙት የማዕከላዊ ኮሚቴ አባላት ተመርጧል። የፓርቲው ሊቀመንበር አቶ ሃያሉ ጎድፋይ ምክትል ሊቀመንበር ደግሞ አቶ አሉላ ኃይሉ ሆነው መመረጣቸው ተገልጿል። የሳልሳይ ወያነ ትግራይ ሊቀመንበር አቶ ሃያሉ ጎድፋይ የትግራይ ጥቅም መሰረት አድርገን ነው የምንታገለው ብለዋል።
ህገ መንግስት ክልላዊ ህገ መንግስትም ሪፎርም እናደርጋለን የትግራይ ጥቅም የበለጠ በሚጠናከርበት ሁኔታ ማለት ነው። ስለዚህ ህገ መንግስት ሲባል እኛ የትግራይ ጥቅም ማስፈጸሚያ አንድ አካል አድርገን ነው የምንወስደው። የትግራይ ብሔራዊ ጥቅሞች ህገ መንግስቱ ላይ የማይፈጸሙ ከሆነ የኢትዮጵያ ውስጥ መቆየት ኪሳራ ነው ብሎ ሳልሳይ በግልጽ አስቀምጠዋል። ስለዚህ እነዚህ ብሔራዊ ጥቅሞች ኢትዮጵያ ውስጥ ለማስፈጸም እንታገላለን። የምንታገልበት መንገድ አሁን ያለው ህገ መንግስት ጥቅማችንን በሙሉነት ማስፈጸም ስለማይችል ትንሽ ማሻሻያ ያስፈልጋል። የተለያዩ አንቀጾች መሻሻል አለባቸው። ጠንካራ ክልሎች መኖር አለባቸው። የትግራይ ኢኮኖሚ መጠንከር አለበት። ስለዚህ መሀል ላይ ያለው ሀብት፣ ስልጣን፣ ፋይናንስ አጠቃላይ ዲሰንትራላይዝ መሆን አለበት። ወደ ክልሎች መሄድ አለበት ብለን ነው የምናምነው።
አሰር የሥራ ዘርፎች የሚመሩ አባላትም ኃላፊነት እንደተሰጣቸው ተገልጿል። የትግራይ ህዝብ ጥቅም የሚያረጋግጡ ያልተለመዱ አዳዲስ የሥራ ክፍሎችም አቋቁመናል ብለዋል። የህግና ስነ መንግስት፣ የማንነት ጉዳይ እንዲሁም የህዝቦች ግንኙነትና የአፍሪካ ቀንድ ጉዳዮች የሚከታተሉ የሥራ ክፍሎች ተቋቁመዋል ብለዋል። ሳልሳይ ወያነ ትግራይ ሶሻል ዲሞክራሲ የፖለቲካ ጽንሰ ሐሳብ ይዞ እንደሚታገልም ገልጸዋል። በጉባኤው የምርጫ ቦርድ ተወካይ መሳተፋቸው ተነግሯል። ከቦርዱ በ45 ቀናት ውስጥ የህጋዊነት ምስክር ወረቀት በአዲሱ አዋጅ መሰረት እንደሚሰጣቸው አቶ ሃያሉ ተናግሯል። ለምርጫ ቦርድ የህዝብ ፊርማ ሰባስበው ማስገባታቸውም ገልጿል። በአዲሱ የምርጫና የፖለቲካ ፓርቲዎች ምዝገባ አዋጅ መሰረት አንድ ክልላዊ ፓርቲ የ4000 ሰዎች ፊርማ፣ ሀገራዊ ፓርቲ ከሆነ ደግሞ የ10000 ሰዎች ፊርማ ማስገባት ይጠበቅባቸዋል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለ።
አመሰግናለሁ ሙሉጌታ ለዘገባው። ወደ ተከታዩ ርዕስ እናልፋለን። ዩናይትድ ስቴትስ በኢራናዊው ጀነራል ቃሲም ሱሌማኒ ላይ ባለፈው አርብ ባግዳድ ላይ የፈጸመችውን ግድያ ለመበቀል ቴህራን እየዛተች ባለችበት ወቅት ሁሉም ወገኖች ሁኔታዎችን ከማባባስ እንዲቆጠቡ የአሜሪካ ወዳጅ የሆኑ የአውሮፓ ሀገሮች ጥሪ እያሰሙ ናቸው። በመካከለኛው ምስራቅ የተለያዩ አካባቢዎች የአደባባይ ተቃውሞዎች እየታዩ ነው። ግጭት ሊባባስ ይችላል በሚል ስጋት ምክንያት የሰሜን አትላንቲክ ሀገሮች የጦር ትብብር ድርጅት ኔቶ በምህጻር መጠሪያው ኢራቅ ውስጥ ያለውን የስልጠና መርሃ ግብር አቋርጧል። ሄንሪ ሪጅዌል ከለንደን ያጠናቀረው ዘገባ ዝርዝሩን ይዟል። አዳነች ፍስሐዬ ለመጽሔት አዘጋጅተዋለች።
የአሜሪካ ወዳጅ የሆኑት የአውሮፓ ህብረት ሀገሮች በኢራን ከፍተኛ ጀነራል ላይ ጥቃት ከመከፈቱ በፊት የተጻቸው ማስጠንቀቂያ እንዳልነበረ ተገልጿል። የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን ሀገራቸው የሱሌማንን መገደል አያሳስባትም ብለዋል። በሮያል ዩናይትድ ሰርቪስ ተቋም የሚሰሩት ተንታኝ ኬረን ቮን ሄፐል ብሪታንያም እንደ ዩናይትድ ስቴትስ በጀነራሉ ተግባር ተቆጥታለች ይላሉ።
Qasem Soleimani has been responsible for the deaths of hundreds of American troops and other Western troops.
Qasem Soleimani በመቶዎች ለሚቆጠሩ የአሜሪካና የብሪታንያ የሚገኙባቸው የሌሎች ምዕራብ ሀገሮች ወታደሮች ሞት ተጠያቂ ናቸው ነበር ያሉት። ኢራን ውስጥ በአስር ሺዎች የሚቆጠሩ ሰዎች በሐዘን ላይ ባሉበት በአሁኑ ወቅት ብሪታንያ፣ ፈረንሳይና ጀርመን ባወጡት የጋራ መግለጫ ሁሉም ወገኖች እንዲገቱና የኃላፊነት ስሜት በተሞላበት መንፈስ እንዲሰሩ ጥሪ አቅርበዋል። የአውሮፓ ህብረት ውጥረቱን ለማርገብ ጥረት ለማድረግ ሲል ብራሰልስ ሄደው እንዲነጋገሩ ጋብዟቸዋል። የአውሮፓ ኮሚሽን ቃል አቀባይ ፒተር ስቴኖ ያብራራሉ።
There is a mutual understanding that the engagement should continue, but it's on the Iranian side to
መነጋገሩ መቀጠል አለበት በሚለው ላይ የጋራ መግባባት አለ። በኢራናውያንም በኩል እንዴት መቀጠል እንደሚፈልጉ ሊነግሩን ይገባል።
ኢራን በአሁኑ ወቅት በኒውክሌር ማዳበር ሂደቷ ላይ የተደረገባትን ገደብ ላለማክበር መወሰኗን ብታስታውቅም አውሮፓ ከአራት ዓመታት በፊት ከኢራን ጋር የተፈረመው የኒውክሌር ስምምነት ከመሰረዝ ሊድን ይችላል የሚል ተስፋ አላት። የአትላንቲክ ካውንስል ተቋም ተንታኝ ሆሊ ዲግሬስ
In my view, I don't think the deal is dead until there is an escalation that leads to war.
እኔ እንደሚመስለኝ ወደ ጦርነት የሚያመራ ሁኔታ ካልተፈጠረ በስተቀር የኒውክሌር ስምምነቱ አልቆለታል ሊባል አይቻልም ነው ያሉት። ኢራን ወታደራዊ የበቀል እርምጃ ለመውሰድ ዝታለች። የአሜሪካ ወዳጅ ሀገሮች ኢላማ ልንሆን እንችላለን በሚል ስጋት አላቸው። የአውሮፓ አትላንቲክ ቃል ኪዳን ሀገሮች ድርጅት ኔቶ እስላማዊ መንግስት ነኝ የሚለውን ጽንፈኛ ቡድን ለማሸነፍ የምዕራቡ ሀገሮች ጥምረት አካል በመሆን በኢራቅ የነበረውን የማሰልጠን ተልእኮ አቁሟል። ዩናይትድ ስቴትስ ከኢራን ጋር ግጭት ውስጥ ብትገባ የኔቶ አባል ሀገሮች ዩናይትድ ስቴትስን ይደግፉ እንደሆነ የድርጅቱ ዋና ጸሐፊ ስቶልተንበርግ ትላንት ሲጠየቁ ምላሽ ከመስጠት ተቆጥበዋል።
We have recently seen an escalation by Iran including the strike on Saudi
በቅርቡ ያካሄደችውን ሁኔታዎችን የማባባስ ተግባር ተመልክተናል። በሳውዲ የኤነርጂ ተቋም ላይ የተፈጸመውን ጥቃትና የአሜሪካንን ድሮን መጥቶ መጣልን ያካትታል። በዛሬው ስብሰባችን ሁኔታዎች እንዲረግቡ የጥምረት ሀገሮች ጥሪ አቅርበዋል። አዲስ ግጭት መፍጠሩ ማንንም አይጠቅምም።
ሩሲያና ቻይና የጀነራል ሱሌማንን መገደል አውግዘዋል። ኢራን በአሁኑ ወቅት ከወዳጆቿ ሀገሮች የበለጠ ድጋፍ ልትጠይቅ ትችላለች ይላሉ የአትላንቲክ ካውንስል ሆሊ ዳግርስ።
Before this escalation, China, Russia, and Iran actually held naval exercises.
ይህ ሁኔታ ከመከሰቱ በፊት ቻይናና ሩሲያ በፋርስና በኦማን ባህረ ሰላጤዎች የባህር ኃይል ልምምድ ሲያካሂዱ ቆይተዋል ነበር ያሉት። በመካከለኛው ምስራቅ ጸረ ዩናይትድ ስቴትስ ተቃውሞዎች ከኢራን እስከ ኢና ቱርክ ከፍልስጤማውያን ግዛቶች እስከ ሊባኖስ ተካሂደዋል። በፓኪስታንም የተቃውሞ ሰልፎች ተደርገዋል።
የኢራን ነባር ጠላት የሆነችው እስራኤል የዩናይትድ ስቴትስን የግድያ ተግባር አሞግሳለች። ጠቅላይ ሚኒስትር ቤንያሚን ነታንያሁ
ፕሬዚዳንት ትራምፕ ለወሰዱት ወሳኝ ጠንካራና ፈጣን እርምጃ ሙሉ አድናቆት ይገባቸዋል።
ኢራን በአሁኑ ወቅት የቀረቡትን የመገታት ጥሪዎች ትቀበል እንደሆነ ወይም ደግሞ በገባቸው ቃል መሰረት የበቀል እርምጃ ትወስድ እንደሆነ ለማየት ሰው ሁሉ ትኩረቱን በኢራን ላይ አድርጓል።
አመሰግናለሁ አዳነችንና ሄንሪን። ክቡራትና ክቡራን አድማጮች አሁን ከምሽቱ 3 ሰዓት ከ36 ደቂቃ ሊሆን ነው። አዲስ አበባ ላይ ዝግጅታችን ይቀጥላል እስከ ምሽቱ 4 ሰዓት። በየዕለቱ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል በ19ና በ25 ሜትር ባንድ አጭር ሞገድ የሚተላለፍላችሁን ጋቢና ፕሮግራማችንንም እንድታደምጡ እንጋብዛለን። በነገራችን ላይ ስርጭቶቻችንን በዌብሳይታችን amharic.voanews.com ላይ በቀጥታ ማዳመጥ ትችላላችሁ። ሌሎችንም ዝግጅቶች እንደዚሁ ማየት መከታተል ሐሳቦቻችሁንም ማንሸራሸር ትችላላችሁ። በአሃዱ ራዲዮ 94.3 ላይ ማለን። በፌስቡክ ላይቭም @voaamharic እንገኛለን። በትዊተርም #voaamharic ብላችሁ ሐሳቦቻችሁን አንሸራሽሩ። እንዲሁም በእጅ ስልኮቻችሁ voa.horn.mobi ላይ ታገኙናላችሁ። በኦዲዮ ናው ማለን የቪኦኤን አፕ ቪኦኤ ሆርን ኦፍ አፍሪካ ብላችሁ ከአፕ ስቶርና ከፕሌይ ስቶር ብትጭኑም ዝግጅቶቻችንን በቀላሉና በጥራት ማዳመጥ ትችላላችሁ። አስተያየቶቻችሁንም ማንሸራሸር ትችላላችሁ። የምሽቱ የአየር ስርጭት ፕሮዲውሰር ደሳለኝ መኮንን ነው። ቴክኒሻኑ ጆጊል ነው። የዌብና የማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ዋና አዘጋጅ ትዝታ በላቸው ነች። ለዜናው ቆንጅት ታዬ አብራኛለች። እያስተናገድኳችሁ ያለሁት ሶሎሞን አባተ ነኝ። መልካም ገና በድጋሚ። አሁን የአውዳመት ሙዚቃ እንጋብዛችሁ። አውዳመት በደመረ ለገሰ።
እንኳን አደረሳችሁ አረግቡ
እናመሰግናለን ደመረ ለገሰ። በድጋሚ እንኳን አደረሳችሁ። በእኛም በኩል በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምፅ ራ ማክሰኞ ታህሳስ 28 2012 ዓመተ ምህረት ከምሽቱ 3 ሰዓት ከ40 ደቂቃ ሆና አሁን የሰዓቱን ዋና ዋና የዓለም ዜና ቆንጅት ታሰማናለች።
በዩናይትድ ስቴትስ የአየር ጥቃት የተገደሉት የኢራኑ ጀነራል ቃሲም ሱሌማኒ መካከለኛው ምስራቅ ውስጥ አሜሪካውያን ላይ ግልጽ ያለ የጥቃት አደጋ የደቀኑ ነበሩ ሲሉ ዛሬ የዩናይትድ ስቴትስ ባለስልጣናት አስታውቀዋል። ይሁን እንጂ ሱሌማኒ ሊያደርሱት ነበር ያሉትን ጥቃት ዝርዝር ማስረጃ አላቀረቡም። የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ፕሬዚዳንት ትራምፕ እርምጃ እንዲወሰድ ውሳኔ ከመውሰዳቸው አስቀድመው ከደህንነት ምንጮች በርካታ መረጃዎችን አግኝተዋል ብለዋል። የብሔራዊ ጸጥታ አማካሪው ሮበርት ኦብራያንም በሰጡት ቃል ሱሌማኒ በአሜሪካ ተቋማት ላይ ያቀዱት የጥቃት ሴራ ዲፕሎማቶች፣ ወታደሮች፣ ባህረኞች፣ የአየር ኃይል አባላት የሆኑ አሜሪካውያን ሊገደሉበት የሚችል ነበር ብለዋል። ባለፈው እሁድ በሶማሊያ ጽንፈኛ ታጣቂ ቡድን ባልሸባብ የደረሰውን ጥቃት ተከትሎ ዩናይትድ ስቴትስ ኬንያ ወደሚገኘው የጦር ሰፈር ተጨማሪ ኃይል አስተማርታለች። የዩናይትድ ስቴትስ የአፍሪካ ሰራዊት እዝ አፍሪኮም ባወጣው መግለጫ የምስራቅ አፍሪካ ፈጥኖ ደራሽ ኃይል የደህንነት ጥበቃ ለማጠናከር ወደዚያ ገብቷል ብሏል።
አመሰግናለሁ ቆንጂት። ለአርእስተ ዜናው የገና ልዩ ዝግጅታችን ክፍለ ጊዜ ይቀጥላል።
ነሆ ለሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱ ክርስቶስ ጌታ የሆነ ተወልዶላችኋልና። እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች ነግራችኋለሁና አትፍሩ።
ባረም በእግዚአብሔር ሰላም በምድር ሰዎችም በጎስም።
የአባቶች የቡራኬ ቃል ሀብታሙ ስዩም ይዟል።
አቡነ ፋኑኤል በኢትዮጵያ ኦርቶዶክስ ቤተክርስቲያን የዋሽንግተን ዲሲና አካባቢዋ ሊቀ ጳጳስ ናቸው። ከኢየሱስ ክርስቶስ በዓለ ልደት ዛሬ ለኛ ለሕይወታችን ሊጠቅመን ገንዘብ ልናደርገው ይገባል ያሉትን መልእክት አጋርተዋል።
በእውነቱ የዛሬው በዓል ትልቅ ነገር የሚነገረን መድኃኒታችን ኢየሱስ ክርስቶስ በቤተልሔም በተወለደ ጊዜ 1000 ዘመን በቤተልሔም ተገኝተን ለተወለደው ሕፃን የሰገድን መብአ ያቀረብን ወርቅ ያቀረብን ዕጣን ያቀረብን ከርቤ ያቀረብን እኛ ኢትዮጵያውያን ነን። የዛሬ 2000 ዘመን ታሪካችን ረስተን ከመቶ ዓመት ወዲህ በተጻፉ የሐሰት ትርክቶች ላይ ተጭነን እርስ በርሳችን ስንገፋፋ እኛ በእውነቱ የነዛ የሰባሰገል ልጆች ነን ለማለት አያስደፍርም።
ሊቀ ጳጳስ አቡነ ፋኑኤል ኢትዮጵያ ውስጥ ግጭቶች መበራከታቸውን፣ የሃይማኖት ተቋማትን ውድመት ጨምሮ በርካታ ጥፋት እየደረሰ መሆኑንም ጠቅሰው ኢትዮጵያውያን ወደ ሰላምና ፍቅር መንገድ እንዲመለሱም መክረዋል።
ስለዚህ ዛሬም ወደ ልቦናችን እንመለስ፣ ወደ ቤተልሔም እንመለስ። በቤተልሔም ሰላም አለ፣ በቤተልሔም ፍቅር አለ፣ በቤተልሔም ሰውና እግዚአብሔር የታረቀበት ሰውና መላእክት የዘመሩበት የሰላም ጊዜ መሆኑን ማስታወስ ያስፈልጋል። ያ በቤተልሔም የታየው ብርሃን ዛሬም በእኛ በልቦናችን ውስጥ በንስሐ አማካኝነት ሊበራ ይገባል። እኛ ትላንትና አውቀናል ተምረናል በሚሉ ውስጣቸው ኢትዮጵያዊነት በሌለ ጥቂት ግለሰቦች የተጻፉትን ትርክቶችን ይዘን ብቻ እርስ በርሳችን ስንገዳደልና በሌለ ታሪክ ላይ ጊዜ ስናባክል እንገኛለን።
በኢትዮጵያ ካቶሊካዊት ቤተክርስቲያን የዋሽንግተን ዲሲ ኪዳነ ምሕረት ቤተክርስቲያን ቆሞስ የሆኑት አባ አባይነ ፍራንሷ በበኩላቸው የእግዚአብሔር ፍላጎት የሰው ልጆች ማዳን መሆኑን፣ በሰው ልጆች መካከል መፈቃቀርና መዋደድን ለማስፈን በሰው ልጆች መካከል መኖሩን አንስተው የእግዚአብሔር የምስራች ቃል በሰዎች ሁሉ ልብ ውስጥ ይኖር ዘንድ ፍሬ ያፈራም ዘንድ ሰላም መከባበርና ፍቅርን ማስቀደም እንደሚገባ መክረዋል።
ወጭ ሀገር የሚገኙ ኢትዮጵያውያን እርስ በርሳቸው ሲረዳዱ ሲዋደዱ ይታያል። በሀገራችን ግን አንዳንድ እንዲህ የመሰለ ነገሮች ምሳሌ ልናደርግ ያስፈልጋል። በአንደኛ ዮሐንስ ምዕራፍ 2 ከቁጥር 9 በእርሱ እኖራለሁ የሚል ወንድሙን የሚጠላ እርሱ ከእግዚአብሔር ጋር አንድነት የለውም። ወንድሙን የሚወድ ጎረቤቱን የሚወድ በብርሃን ይኖራል እግዚአብሔር አንድነት ይኖረዋል። አሁን ያለንበት ተጨባጭ የሀገራችን ሁኔታ የሚታዩት ሁለት ነገሮች ናቸው። አንደኛው ነጻነት፣ ሁለተኛ ግጭት። በነጻነታችን ተጠቅመን መልካም ነገሮች መስራት ገንቢ ሐሳቦች ማፍለቅ መወያየት መወዳደር አገራችንን ማሳደግ ያስፈልጋል።
ቄስ በሪው መኮንን የሜሪላንድ መድኃኔዓለም ወንጌላዊት ቤተክርስቲያን ቄስ ናቸው። ገና ሁሉንም አይነት ሰዎች ወደ ክርስቶስ የሰበሰበ ያብሮነት በዓል መሆኑን አውስተው የሰው ልጆች ልዩነት እንደ በረከት ተቆጥሮ ሰላምና ፍቅርን ማስፈን ልዩነትን ወደ ዕውቀት መቀየር እንደሚገባ ተናግረዋል።
ገና ከነገድ ከቋንቋ ከጎሳ ከህዝቦች ሁሉ ወደ ክርስቶስ የመጡ ህዝቦችን የሚጠቃልል ነው። ስለዚህ አንድ አይነት ህዝቦች አይደሉም ወደ ክርስቶስ የመጡት፣ ግን አንድ አይነት ህዝቦች በክርስቶስ ውስጥ በልዩነት በህብረት እንዲኖሩ ሰፊና ሀብታም የሆነ ትምህርት ያለው የምስራች ነው። ሰዎች የዚህ የምስራቹ የህብረት ዕውቀት ከሌላቸው ህብረት ችግር ይሆንባቸዋል። ሰው እኔን ካልመሰለ ብለው የሚያጣብብ ነገር ይፈጠራል። ስለዚህ በግለሰብም ይሁን በጎረቤትም በአካባቢ በሀገርም ደረጃ ልዩነት ውበት ነው በረከት ነው እንጂ ችግር አይደለም። መሰረታዊ ምክንያት በዓለም ላይ ያለው ሰው በሙሉ መልኩ ይለያያል፣ ቋንቋው ይለያያል፣ አስተሳሰቡ ይለያያል፣ አካሄዱ ይለያያል፣ አመጋገቡ ይለያያል። በጣም ብዙ ልዩነት አለ እና እነዚህ ልዩነት ወደ ዕውቀት ማምጣት መቻል ነው።
ቄስ በሪውን ከዚህ በተጨማሪ ሰዎች ባለፈ ታሪክ ላይ ከመቆም ተሻግረው ፋይዳ ያላቸው ሐሳቦችን ያስሱ ዘንድም መክረዋል።
ዛሬ ረጅም ዓመት በፊት የነበረው ሐሳብ ላይ ሰዎች ተቀርቅረው መቅረት የለባቸውም። ይሄ ደግሞ ከወንጌሉ የሚገኝ የወንጌል ብርሃን ነው። ስለዚህ ሐሳቦች ሀብታም እንድንሆን የህብረት ዕውቀት እንዲኖረን፣ ይሄ ደግሞ ከወንጌሉ ውስጥ ለህዝብ ሁሉ የሚሆን ታላቅ የምስራች ጌታ ተወለደ የሚለው ለነፍስ ብቻ አይደለም ለስጋም ብቻ አይደለም።
አድማጮቻችን የሃይማኖት አባቶቹን ሙሉ መልእክት በረገጻችን ላይ እናስቀምጣለን። ላደረሱን መልእክት ግን በእናንተ ስም እናመሰግናለን።
ብዙሃንና የተከበራችሁ የሃይማኖት አባቶች እናመሰግናለን። ቃለ ሕይወት ያሰማልን ሀብታሙንም አመሰግናለሁ። ወደ ተከታዩ ዘገባ እንለፍ። አዲስ አበባ ይወስደናል። ንጉሴ አክሊሉ የገና ታሪክ አለው።
የጌታችን የኢየሱስ ክርስቶስ የልደት በዓል በሦስቱ ዘመናት ማለትም በማቴዎስ በማርቆስና በሉቃስ ታኅሳስ 29 ቀን ሲከበር በያዝነው በዘመነ ዮሐንስ ግን ወደ ኋላ ተመልሶ በ28 ይከበራል። ለምን? ጳጉሜ 6 ስለነበረች። የለም ልደት ታኅሳስ 29 እንጂ ታኅሳስ 28 መከበር የለበትም የሚሉ አሉ። የራሳቸው የሆነ በቂ ምክንያት አላቸው። ለመሆኑ የልደትን የገናን በዓል ወደ ኋላ ተመልሶ በ28 ማክበር ያስፈለገው ለምንድን ነው? ባለሙያ ጠይቀናል። መጋቤ ሐዲስ ክነፈ ርግብ ወልደ ገብርኤል ናቸው። የቅኔና የሐዲስ መምህርም ናቸው። መጋቤ ሐዲስ ክነፈ ርግብ ወልደ ገብርኤል፣
ልደት በ28 የሚውልበት ምክንያቱ እርግጥ ምን ጊዜም ቢሆን በማቴዎስ በማርቆስ በሉቃስ 29 ነው የሚውለው። በዮሐንስ ሲሆን ግን 28 ይውላል። 28 የሚውልበት ምክንያቱ ደግሞ አባቶች በመንፈስ ቅዱስ ተራርተው ከእግዚአብሔር ያገኙትን ቃል በቀመራቸው ቆጥረው እለተ ጽንሱና እለተ ልደቱ እንዳይተላለፈባቸው ያደረጉት ነው። ይህንንም ደግሞ ለመረዳትና ለማወቅ እኛ ጳጉሜ 5ን ማየት ይቻላል። ጳጉሜ 5 6 በመቶንበት ሰዓት ነው 28 የሚሆነው። 28 የሚሆነበት ምክንያት ደግሞ ምን ጊዜም ቢሆን ጳጉሜ 5 እለተ ምሪያ ትባላለች። እለተ ምሪያ ማለት ደግሞ የድህነት ቀን፣ የፈውስ ቀን፣ የጽንስ ቀን፣ የልደት ቀን፣ የስቅለት ቀን፣ የትንሳኤ ቀን፣ የምጻት ቀን ማለት ነው። ይቺ ቀን በመጀመሪያም ኢየሱስ ክርስቶስ የተጸነሰበት እለት ምንድን ነው ቢባል ዓለም የተፈጠረበት ቀን ነው። ዓለም የተፈጠረ በዘመነ ዮሐንስ በእለተ እሁድ ነው። ኢየሱስ ክርስቶስም የተጸነሰ በእለተ እሁድ ነው።
መጋቢት 29ን ሲያነሱ ነው መጋቢ ሐዲስ ክነፈርግ።
ስለዚህ ዓለም የተፈጠረ እለተ ምሪያ ዓለም የተፈጠረባት ቀን ስለሆነች፣ እለተ ምሪያ ኢየሱስ ክርስቶስ የተጸነሰባት ቀን ስለሆነች በዚህ ምክንያት 28 ይውላል ማለት ነው። መነሻችን መጽሐፍ ቅዱስ ነው። ከመዝ ይቤ እግዚአብሔር በእለት ሪት ሰማይኩከ ወበእለተ መድኃኒት ረዳኢኩከ። እግዚአብሔር እንዲህ ይላል፣ በተወደደ ጊዜ ሰምቻለሁ በመድኃኒትም ቀን እረዳሃለሁ። መድኃኒት ቀን የተባለች እለተ ምሪያ ናት። እለተ ምሪያ የተባለች ደግሞ ጳጉሜ 5 ናት። ጳጉሜ 5 ለምሳሌ ባለፈው በዘመነ ሉቃስ 5 ቀን የዋለችው መቼ ነበር? ማክሰኞ ነበር የዋለችው። አሁንም ጳጉሜ 5 በዋለችበት እለት 28 ይውላል። 28 ልደቱ ማለት ነው። 28 ነው የሚውለው። ልደቱና ጽንሱ እንዳይፈረስባቸው ነው ሊቃውንቱ ይሄን ያደረጉት። እርግጥ ነው አባቶች በተለያየ መልኩ 29 መዋል አለበት የሚሉት በዲድስቅልያ ይናገራል 29 እንደሚውል። በፍትሐ ነገሥትም በአንቀጽ 19 ላይ በ29 እንዲውል ይናገራል። በሃይማኖተ አበውም እንደዚሁ ይናገራል። ነገር ግን በኢትዮጵያውያን አቆጣጠር ግን እነሆ በ28 እለተ ጽንሱን፣ እለተ ልደቱን፣ እለተ ምሪያን ለማገናኘት ይህንን አድርገዋል። ለዚሁ ምሳሌ ደግሞ ምንድን ነው ይባል እነሆ ትንሣኤ፣ ደብረ ዘይት፣ ጳራቅሊጦስ ከእሁድ እንዳይወጣ አድርገዋል። ይህም ደግሞ እለተ ጽንሱና እለተ ልደቱ በአንድ ቀን እንዲገናኝ ይህንን አድርገዋል።
አመሰግናለሁ መጋቤ ሐዲስ አባ ክነፈ ርግብ ወልደ ገብርኤል። ልደት በ29 ነው መከበር ያለበት የሚሉትን ሐሳብ ደግሞ ነገ በቀኑ በ29 ብንጨዋወተው ለዛሬ በዚሁ ይብቃኝ።
አመሰግናለሁ ንጉሴ፣ መልካም በዓል ይሁንልህ ለቤተሰብ ጭምር እንዲሁም ለመላ የፕሮግራማችን ተከታታዮች ሁሉ። ነገ ደግሞ ለቀሪው ንጉሴን ይዤ እመለሳለሁ። ሰሞኑን የሐዋሳ ገበያ ወደድ ብሏል ይላል ተከታዩ ዮናታን ዘብዴዎስ። ደግሞ
በሐዋሳ ከተማ የሚገኙ ገበያዎችን ተዘዋውሬ እንደተመለከትኩት ይህ ነው የሚባል የገዘፈ የአቅርቦትና የፍላጎት አለመጣጣም ባይኖርም የገና በዓልን ተከትሎ ለበዓል ፍጆታ የሚውሉ ምርቶች ላይ የዋጋ ጭማሪ መኖራቸውን ነው ሸማቾች ተናገሩት። የዋጋ ጭማሪ ታይቶባቸዋል ያሏቸው ምርቶችም ዶሮ፣ የቁም ከብቶችና አንዳንድ የግብርና ውጤቶች መሆናቸውም ገልጿል። ከመደበኛው ገበያ በአንድ በግ የ1000 ብር ልዩነት መኖሩን የተናገሩት አቶ ገምጭስ ቦጎ በገዢውና በሻጭ መካከል ያሉ ግለሰቦችና ደላሎች ለጭማሪው ምክንያት ሊሆኑ እንደሚችሉ ተናግሯል።
ከሌላው ጊዜ ጋር ሲያነጻጽሩት እንዴት ነው ዋጋው?
ከሌላው ጊዜ ጨምሯል፣ ከኖርማሉ ጊዜ ጨምሯል። ያው በዓልም ስለሆነ ሊሆን ይችላል። ወደ 1000 ብር ጨምሮ ይመስለኛል።
የገበያው ስርዓት እንዴት አዩት? እንደ አንድ ገበያችን እንደ ገዢ
ሰንሰለቱ በጣም ረጅም ነው። የሚቀበለ ገና ስትገባ ደላላው ነው ከጉጋ ሳትደርስ እና ቢያንስ ሁለት ምናምን በመሀል አለ ከገዢውና ከሻጩ መካከል። ያ ደግሞ ገበያው ላይ ጭማሪ እንዲኖር እንደሚያደርግ ይመስለኛል። የሚያገበያዩትም የግድ መኖር አለባቸው ከተባለም ፈቃድ ተሰጥቷቸው፣ ካልሆነ ግን ቀጥታ ገዢውና ሻጩም ይጎዳል። አንደኛ ዋጋውን የሚወስኑት ደላሎች ናቸው፣ ገዢውም እንደዚሁም ይጎዳል።
ከሐዋሳ ኢንዱስትሪ ፓርክ ፊት ለፊት ያለው የከብቶች ገበያ በብዙ ገዢዎችና ቁጥራቸውና አይነታቸው በርከት ባሉ የቁም ከብቶችም ተሞልቶ ተመልክቻለሁኝ። ከተፈቀደው የቁም እንስሳት ገበያ ውጪ መንገድ ዳር በሐዋሳ ዩኒቨርሲቲ አጥር ስርና በተለያዩ ቦታ ሸጡ የተመለከቷቸውን ነጋዴዎች የከተማው ንግድ መምሪያ የላካቸው ሰራተኞች ነጋዴዎችን ወደ ማዕከሉ በግድ ሲያስገቧቸውም ተመልክቻለሁኝ። በተለምዶ አሮጌ ገበያ የተባለ የሚታወቀው የሐዋሳ ትልቁ ገበያ በበዓል ገበያ ደርቷል። የማይሸጥ የማይለወጥ ነገር የለም።
ኦሪጂናል ይደርስ በመቶ ኖርማል
ይመማለ አብሻለ ኮሮን ማለ
ቃልክ ዳን ራሴ ይባላል
ሳንተስ ጎኔ ገብሬ
ማልቤት ልጅ
አባለቤቴ ነች አብረን እየገዘን
እንኳን ደረሳችሁ በደጋሚ
እንኳን አብሮ አደረሰን
ገበያው እንዴት ነበር እንዴት አገኛችሁ
እንደጠበቀን አይደለም እኔ ስመጣው ያው ሁለቱን በ600 ገዛለሁ ብዬ ነበር 1000 ብር ነው የገዛሁት
ለውጣል ካሰብ
ለውጣል አው እንቆላል 66 ብር ገዝተናል ምንም አይደለም
አንተ ምን ካዘዝክ ደግሞ
ኳላ ቆሜ የሆነ ነገር አተርፋለሁ ብዬ ነበር ሌላ ተጨማሪ ለቅርጫ ያስኩትንም ብር ነው ቤት ውስጥ 600 ብር ነበር የሰጠዋት ለማንኛውም ታጋገዘኛለህ ምናምን ስትለኝ መጣው ኢላፊ 400 ብር ይዞ ሄደ
እንደ ጥራት ደረጃው ቀይ በኩንታል ከ2900 እስከ 3500 ቅቤ በኪሎ ከ250 እስከ 300 ሽንኩርት ከ12 እስከ 15 ብር ነጭ ሽንኩርት ደግሞ ከ80 እስከ 90 ብር በኪሎ ተሽጧል የዶሮ ዋጋ ተወዷል ያሉት ሸማቾች በአንድ ዶሮ ከ100 እስከ 150 ብር ጭማሪ ምኖርም ገልጿል ለምግብ ማጣፈጫነት የሚውሉ ቅመማቅመሞችም ከአዘቦት ገበያ ይልቅ የዋጋ ለውጥ እንደታየባቸውም ሸማቾች ገልጸዋል ነጋዴዎች ግን ጭማሪ ምኖሩን ቢያምኑም እንደተባለው የተጋነነ አለመሆኑን ይናገራሉ
በማጥባል ምክንያት ዋጋ ጨምሯል በደላለ ምክንያት ዋጋ ጨምሯል
አቶ አሽናፊ ዳዲ ሸማች ሲሆኑ የነጋዴዎችን ሐሳብ ተጋርተዋል ዋጋ እንዳይጨምርባቸው ግን ያለ ደላላ ቀጣ ከነጋዴዎች እንደሚገዙም ተናግሯል
ዋጋቸው ጥሩ ነው አምናው አሁን የተሻለ ነው አሁን ጥሩ በግ ከ3000 እስከ 6000 ይጠራሉ ግን አነስተኛ 3000 ከፍተኛ ደግሞ 6000 የተሻለ ጥሩ ነው በሬ ደግሞ አሁን እየጠየቁታለ ወይፈን ነገር እስከ 12000 ይባላል 13000 ይባላል እንደየ በሬያቸው የተለያየ እና ጥሩ ነው እኛ ያለ ደላላ ነው የምንገዛው ምክንያቱም ደላላ ከገባ በራሱ ዋጋ ነው እንት ከፍ የሚያደርግ ደግሞ እነሱ ሁለቱ ይመሳጠሩና ከፍ ሊያረጉብ ይችላሉ
የቁም እንስሳት ነጋዴ ሆኑት አቶ ርገሳሹ ንቲም የዋጋ ጭማሪ የተፈጠረው በአለም ምክንያት በማድረግ ነው ብለውኛል ሳቸው ነጋዴ ቢሆንም በደላላ በኩል እንጂ ቀጣ ከግጃቸው ጋር ተገናኝተው እንደማይዋዋሉ ገልጸዋል
ወይ ፈኖች 10 ባሬ 16 18
ሰንጋበሬ
ትልቅ ሰንጋበሬ አው 16 18 ካለፈው የስጋ ጭማሪ አለ አንድ እስከ 2000 ምናምን ጨምሯል
የገና በዓል ገበያ የዋጋ ጭማሪ ቢታይበትም የከተማው ሰላም መመለሱን ተከትሎ ካለፉት የቅርብ ጊዜ በዓላት ጋር ሲነጻጸር ገበያተኛው የተረጋጋ ስሜትና መርጦ የመሸመት አዝማሚያ ተንጸባርቆበታል
አዋሳ ወደ ቀድሞ ሰላም ውስጥ ተመለሰ ሰዎችም አሁን ገበያ ውስጥ በጣም ሰላማዊ በሆነ መንገድ እየተገበያዩ ነው እኛም ደግሞ ደስ ብሎን እየተገበያየን ነው
ለመላው የክርስትና እምነት ተከታዮች ማጆቻችን መልካም በዓል እንዲሆን ተመኘው ለአሜሪካ ድምጽ ራዲዮ ዮናታን ዘብጂዮስ ሐዋሳም
ሰላም ይሁን አውዳመት ሁሉ በአመት ውስጥ አውዳመት የሚሸትበት የሰላም ጊዜ እንዲሆን እንመኛለን በእኛም በኩል ዮናታን ዘብዴዎስን ለዘገባው አመሰግናለሁ የተከበራችሁ ክቡራን አድማጮች ለምሽቱ ያስተናገድናቸው ዝግጅቶች ተጠናቀቁ በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በመላ ባልደረቦች ስም አብራችሁን ስለቆያችሁ ከልብ አመሰግናለሁ መልካም በዓል ይሁንላችሁ እያልኩኝ ለትግርኛ ፕሮግራም አየሩን ለቃለሁኝ እስከዚያው ከትግስት በቀለ አውዳመቱ ጋር አዝግሙ እኛ በኩል ሰላም ደህና ደሩ
ra aha de mazchnae
ከሰው በላይ ያወራችሁ የሚጎዳና